እግዚአብሔር አምላካችን ስለ ዝማሬው የተመሰገነ ይሁን። እንደምታዩት የዛሬው መልእክታችንና ለሰባት እሁዶች ተከታታይ መልእክት ነው። ይጠቅማል ብዬ ያዘጋጀሁት የመስቀሉ ሰባት ቃሎች የሚል ነው። ጌታ ኢየሱስ ክርስቶስ ቀራንዮ መስቀል ላይ ተሰቅሎ በስቅላት ላይ ያለ ሰባት ቃሎችን ተናግሯል። አንዱ እዚህ ሉቃስ 23 ቁጥር 34 ላይ ያለው ነው። የመጀመሪያው ነው። እንደዚህ ይላል፣ ከዚያም ኢየሱስ ልክ እንደሰቀሉት አባት ሆይ እነሱን ይቅር በላቸው የሚያደርጉትን አያውቁትምና አለ። ልብሶቹንም ከፋፈሉ፣ ዕጣም ተጣጣሉባቸው ይላል። እንደምታዩት ጌታ ኢየሱስ እንዲሰቀልና እንዲሞት ተፈርዶበት በቀራንዮ መስቀል ላይ ተሰቅሎ ነው የነበረው። ይሄ የሁላችንንም በደልና ኃጢአት ተሰቅሎ በሁላችን ምትክ ተሰቅሎ የእኛን የኃጢአት ዕዳ ለማስወገድ ጌታ ኢየሱስ ራሱን የሰጠበት ጊዜ ነው እና በዛ በስቅለቱ ጊዜ ቅድም ሳነብ እንደሰማችሁት በግራና በቀኝ ሁለት ወንበዴዎች ተሰቅለዋል። ወንበዴዎች ናቸው እና መስቀሉ ስር በጣም ብዙ ሰዎች አሉ። የጌታ ኢየሱስ ክርስቶስ እናትም ማርያም እንደነበረች ዮሐንስ ወንጌል ላይ ተጠቅሷል እና መስቀሉ ስር የነበሩ ሰዎች ተመልካቾች፣ አሿፊዎች፣ ተሳዳቢዎች ነበሩ። የሚያዝኑ ነበሩ፣ ምንም ጥርጥር የለውም። ግን እነዚህ አሿፊዎች፣ ተሳዳቢዎች በነበሩበት በዛን ጊዜ ትኩረት ሁሉ አንድ ነገር ላይ ነው ያለው፣ ግራና ቀኝ የተሰቀሉት ላይ ሳይሆን መካከል ላይ በተሰቀለው ላይ ነበር ትኩረቱ። ማለትም በጌታ በኢየሱስ ላይ ከፍተኛ ትኩረት ነበር። በመስቀል ስር ብዙ ነገሮች ይነገሩ ነበር። አሁን የመስቀሉን ትዕይንት ወደ አይምሯችሁ ብታመጡ እስር በጣም ብዙ ነገሮች ይነገራሉ፣ አስተያየቶች ሁሉ ይነገራሉ። ይሄ ሰውዬ ቅድም ሳነብ ሰምታችኋል፣ ራሱን እሱ የእግዚአብሔር ምርጥ ከሆነ ክርስቶስ ከሆነ ለምን ራሱ ወርዶ አሁን ራሱን አውርዶ ለምን እኛ ሁላችን እንድናምንበት አያደርግም የሚሉ በጣም ብዙ አስተያየቶች ነበሩ፣ ስድቦች ነበሩ። በጣም አሰቃቂ አይነት አጸያፊ አይነት ስድቦች ነበሩ እና በምራቅ የተፉበት በመቃ የመቱት ሰዎች ሁሉ እዛ ነበሩ። እኔ እንዳልኩት እዚህ ጋር መስቀል ላይ መሰቀል ከባድ ነገር ነው። ማንም ሰው መስቀል ላይ ተሰቅሎ ንግግር አይጠበቅበትም። ምክንያቱም መስቀል ላይ መሰቀል ራሱን የቻለ ጭነት አለው። እዚህ እናንተ አታቁም ብዙዎች፣ በጣም ብዙ መስቀል ላይ ጌታ ኢየሱስ የተሸከመውን መከራ በተመለከተ አንዳንድ የእግዚአብሔር ቃል የማይወዱ ሊበራልስ የምንላቸው ሰዎች ጌታ ኢየሱስ ክርስቶስ የተሰቃየው ስቃይ በጣም ስቃዩ እዚህ ደረቱ አካባቢ የነበረው ስቃይ ነው ብለው መንፈሳዊውን ነገር ወደ ስጋዊ ለማዞር የሞከሩ አሉ እና አንዳንድ ጥሩ የምንላቸው ጌታን ይወዳሉ የምንላቸውም ሰዎች ይህንን ነገር ከነሱ ፒክ አድርገው ሲናገሩ ተሰምቶ ይታወቃል። ግን መስቀል ላይ መሰቀል ከባድ ነገር ነው። በዚህ በመስቀል ላይ ተሰቅሎ ነው ጌታ ኢየሱስ ሰባት ነገሮችን የተናገረው እና የመጀመሪያው ዛሬ የምናየው ከነዛ ከሰባቶቹ አንዱን ነው። ይሄ ከሰባቱ አንዱ የሆነው ምንድን ነው የሚለው፣ ከዚያም ኢየሱስ ልክ እንደተሰቀለ መስቀል ላይ ያው ስቃዩ፣ ህመሙ፣ ጭንቀቱ እንዳለ ሆኖ ተሳዳቢዎች ስር እያሉ ምንድን ነው ያለው? አባት ሆይ እነሱን ይቅር በላቸው የሚያደርጉትን አያውቁትምና ብሎ ነው የተናገረው። ይሄ የመጀመሪያው የመስቀል ላይ ቃል ነው። ከዚህ ጌታ ኢየሱስ ከተናገረው ነገር ምንድን ነው የምንማረው የሚለውን ነገር እኔ ሁል ጊዜ ሰባቱንም ስንመለከት የምንማራቸውን ትምህርቶችና ጠቃሚ ነጥቦችን እንድንመለከት አስባለሁ እና የመጀመሪያው የጸሎቱ አድራሻ ነው። የጸሎቱ አድራሻ እንደምታዩት ጌታ ኢየሱስ ክርስቶስ አባት ሆይ ብሎ ነው መስቀል ላይ የተናገረው። የጸሎት አድራሻ የጌታ ኢየሱስ ክርስቶስ የጸሎት አድራሻ ሁል ጊዜም በምድር ገና ከመሰቀሉም በፊት ይጸልይ በነበረበት ጊዜ ለእኛም እንኳን እሱ ያልጸለየውን የማይጸለየውን ያስተማረበት ጊዜ እሱ የማይጸለየውን ያልጸለየውን ያልኩት ሉቃስ 6 ላይና ماتيوس ونجيل مراف سدستلاي يتسعفوتن سألو توشنو ماتيوس سدستلاي ولت بوتابي چانو هي عباتا چنو يميلو سألو تيتمزقبو لوكاس أسرهاند إنا ماتيوس سدستلاي ماتيوس سدستلاي جيتا يسوس كريستوس من دنالو نانتا بمتسألو بقزي اندي بلاتشو سألو بلو بمتسألو بقزي هزاب اندمي عدرقوت عيدلم بسامات يعلهو عباتا چنو مجمرا ጸሎቱ መድረስ ያለበት ለማን ነው ለአባታችን ነው አሁን ጌታ ኢየሱስም እዚህ ጋር ያደረጋለው ለአባት ነው እየጸለያለው ግን ይሄንን በመናስበት ጊዜ አንዳንድ መሰረታዊ ህነቶችን ማወቅ ያስፈልጋል የአባት አባት ሆይ የሚለውን ጸሎት ስትመለከቱ ጸሎቱ የቀረበው ለእግዚአብሔር አብ ነው አሁን ለእግዚአብሔር አብ የቀረበ ጸሎት ነው እኛ እግዚአብሔር አብ የሚለውን እግዚአብሔርን ስናስብ እምነታችን ምንድነው የሚለውን ማሰብ ጥሩ ነው አሁን እምነታችንኛ አብ ወልድ መንፈስ ቅዱስ አሃዱ አምላክ ነው እኛ በስላሴ አማኞች ነን ስለዚህ እኛ የምናምነው በእግዚአብሔር ነው እግዚአብሔር አንድ ነው ነገር ግን በአንዱ እግዚአብሔር ውስጥ በአሃዱ አምላክ በተባለው በአንዱ እግዚአብሔር ውስጥ ስንት ነገሮች አሉ 3 እኩል የሆኑ አካላት አሉ አሁን ሶስት እኩል አካላት የማይለያዩ የማይነጣጠሉ የማይበላለጡ ሶስት ስብእናዎች ባንድ ላይ አሉበት ይሄ እግዚአብሔር ምንለው ውስጥ ስለዚህ ጌታ ኢየሱስ ክርስቶስ ከዚህ ከሶስቱ አንዱ ሆኖ የሰውን ስጋ ለብሶ እኛ ምንለው የመጀመሪያው አብ ነው ሁለተኛው ክርስቶስ ነው ሶስተኛው መንፈስ ቅዱስ ነው የሚያበላልጥ ሳይሆን ልዩ ልዩነታቸውን የሚገልጽ አጠራር ነው ግን በአንዱ እግዚአብሔር ውስጥ 3 አካላት አሉ። አሁን ይሄንን በጣም የሚቃወሙ ትምርቶችና አስተማሪዎች አሉ። መጽሐፍ ቅዱሳውያን አይደሉም። አሁን በቅርቡ አንድ ቦታ ሄጄ ነበር ከኢትዮጵያ ከመጣው በኋላ እና የሆነ ትምርት ቤት ለሰዎች ለመጠየቅ ነው የሄድኩትና ጥሩ ትምርት ቤት አላቸው ተብሎ የሚታወቅ የካልቫሪ ቤተ ክርስቲያን የተባለ ቤተ ክርስቲያን እዛ ሄደን ስንጠይቅ ምን እንደሚያስተምሩ እምነታቸው ምን እንደሆነ ስንጠይቃቸው እኛ በስላሴ አናምንም ነው ያሉት መጀመሪያ በስላሴ አታምኑማ በመጽሐፍ ቅዱስ እናምናላችሁ አሁን እናምናለን አሁን እዛ ጋር ክርክር መግጠም አስፈላጊ አይደለም ምክንያቱም ለቢዝነስ ነው ይሄድ ነው እና ግን በስላሴ አምን በአብ ወልድ በመንፈስ ቅዱስ አንድ አምላክነት አያምንም ስለዚህ ሁሉ ክርስቲያን እኛ ምናምነውን ነገር ክርስቲያን ነኝ የሚለው እንደማያምን ማወቅ ጥሩ ነው እኛ ግን እምነታችን በአንድ እግዚአብሔር ውስጥ 3 አካላት አሉ አሁን ጌታ ኢየሱስ ክርስቶስ አድሬስ የሚያደርገው ያንን ነው አባት ሆይ ብሎ ሲናገር ለእግዚአብሔር አብ ነው ወልድ የሆነው ኢየሱስ ክርስቶስ የሚናገረው ስለዚህ አብ መጀመሪያ ወልድ ቀጥሎ መንፈስ ቅዱስ ሶስተኛ ነው ስለዚህ የመጀመሪያው ሁለተኛው ሶስተኛው ብለን እናገራለን ነገር ግን ይሄ የመለኮታዊው እቅድ መግለጫ ነው እንጂ ሶስት አምላክ እንደምናምን የሚያሳይ አይደለም እኛ የሶስት አምላክ አማኞች አይደለንም የስንት አምላክ አማኞች ነን ያንድ አምላክ አማኞች ነን እግዚአብሔር አንድ ነው ግን በውስጡ ሶስት እኩል ፍጹም ክብር ፍጹም አንድነት ፍጹም የሆነ ኃይል ሶስቱም ያላቸው ባንድ ላይ የተጣመሩበት አምላክ ነው ስለዚህ አባቶ የሚለው አድራሻ ግን ምንን ያሳያል ጧት እዚ ፓስተር ስለ ጸሎት ያስተማረ ነበርና ጸሎት ጌታ ኢየሱስ ክርስቶስ ካስተማረው ከሉቃስ ወንጌል ላይ ምዕራፍ 11 ላይ ያስተማረ ነበርና የሚገርም ነው ጸሎት የሚባለው ነገር ምንድነው ጌታ ኢየሱስና እግዚአብሔር መካከል የሚያሳየው ፍጹም አንድነት ፍጹም መከባበር ፍጹም ፍቅር አንዱ ከሌላው ፈቃድ ውጪ የማያደርግ መሆኑን ነው የሚያሳየው የኛ ደግሞ ጸሎት ምንን ያሳያል እግዚአብሔርን እንደምናከብር እግዚአብሔር ላይ እንደምንታመን እግዚአብሔርን በነገር ሁሉ እንደምናምን የሚያሳየ ነው እኛ በራሳችን ማናደርጋቸው ብዙ ነገሮች እግዚአብሔር የሚያደርግልን ነገሮች እንዳለ የሚያሳይ ነው ስለዚህ እኛም ጸሎታችንን የምናደርሰው ለማን ነው ለእግዚአብሔር አብ ነው ግን የምናደርሰው በማን በኩል ነው በክርስቶስ ኢየሱስ በኩል ነው። እና ደግሞ የምናደርስበት ኃይል የጸሎት ኃይላችን የሚመጣው ከማን ነው? ከመንፈስ ቅዱስ ነው። ስለዚህ በጸሎትም እንኳን አብ ወልድ መንፈስ ቅዱስ የአንድነት ስራ ሲሰሩ ታያላችሁ። እንጸልያለን ወደ አብ፣ እምንጸልየው በክርስቶስ በኩል ነው። እምንጸልይበት ኃይል ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስ ኃይል ካልሰጠን መጸለይ አንችልምና እግዚአብሔር ይመስገን። ስለዚህ እውነተኛ ጸሎት በዛም በጣም ብዙ የሚታወቅ አይደለም የሚል ስቴትመንት አለኝ እዚህ ጋር እኔ የተናገርኩት። እውነተኛ ጸሎት በአጠቃላይ በዓለማችን ላይ እንዲህ በሆነ መልኩ በጣም የሚታወቅ አይመስልም። ጌታ ኢየሱስ በምድር በነበረበት ጊዜ የሰውን ስጋ ለብሶ ጸሎት ይጸልይ የነበረው እኛም ልክ እንደሱ እንድንጸልይና ከእግዚአብሔር በረከትን እንድናገኝ ነው። ስለዚህ የጸሎቱ አድራሻ ለአብ ነው። መቀራረባችንን፣ በእግዚአብሔር ላይ መታመንን፣ ጸሎት ህብረትን፣ ጸሎት ልዩ የሆነ እግዚአብሔራዊ መረዳትን የያዘ ነገር መሆኑን እንድናስተውል ነው። ጌታችን ኢየሱስ ክርስቶስ አባት ሆይ ብሎ የጸለየበትን ጸሎት ስናስብ፣ ስለዚህ የጸሎት አድራሻን ካየን በኋላ የሚቀጥለው እንድናየው ጸሎቱ የቀረበው ለተጠቃሚዎቹ ነው የሚል ነጥብ አለኝ። አሁን እኔ ይህንን ጸሎት ሳጠናው፣ ይህንን የመጀመሪያውን የመስቀል ላይ ንግግር ሳጠናው በጣም ነው የሚገርመው። ተመልከቱ፣ አባት ሆይ አለና እነሱን ምን በላቸው? ይቅር በላቸው። አሁን ጸሎቱ የቀረበው ለተጠቃሚዎች ነው። በመጀመሪያ የመጀመሪያው የመስቀል ቃል አሁን ሰባት ቃሎች ጌታ ኢየሱስ ተናግሯል። የመጀመሪያው የመስቀል ቃል ጸሎት ነው። ግን ምን የሚል ጸሎት ነው? አባት ሆይ ብሎ እግዚአብሔርን ከጠራ በኋላ እነሱን ነው ብሎ የተናገረው። እኔ ሰዋሰዋዊ መግለጫ ልሰጠው ሞክ ፈልጌያለሁ። ይሄ ሶስተኛ መደብ ብዙ ቁጥርና እዚያ መስቀሉ ስር ያሉትን የሚያሳይ ሁለተኛ መደብ ነው። ሁለተኛ መደብ ሶስተኛ መደብ ነው። እሱ እነሱ አይደል? ሶስተኛ መደብ ነው። ሶስተኛ መደብ የብዙ ቁጥር መስቀሉ ስር ያሉትን ነው። ተመልከቱ። አንደኛ መደብ ራሱ ጌታ ኢየሱስ ነው። ሁለተኛ መደብ አባት ሆይ አንተ ነው። ሶስተኛ መደብ ግን እነሱ ናቸው። ስለዚህ እነዛን መስቀሉ ስር ያሉትን በሙሉ እንዲሰቀል የፈረዱበትን እንዲሰቀል ስቀለው 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 ብለው ሲጮሁ የነበሩትን እዛ መስቀሉ ላይ መስቀሉ ስር የነበሩትን በሙሉ የሚያካትት ነው። ሐሳቡን ስታስቡት በጣም የሚያስገርም ነው። አዎ እነዚያን በመስቀሉ ስር የነበሩትንና እኛንም ሁሉ የሚያካትት ቃል ነው ይሄ ጸሎቱ። የጸሎቱ ተጠቃሚዎች ምናልባት በእንግሊዝኛ ጥሩ ቃል አለ፣ ቤኔፊሸሪስ የሚል። ቤኔፊሸሪሶቹ እነዚህ መስቀሉ ስር ያሉት ናቸው። እነሱ በመስቀሉ ስር ያሉትንና ሁላችንንም የሚወክሉትን ሰዎች ነው። እኔ መስቀሉ ስር የነበሩ ሰዎች ሁላችንንም የሚወከሉ ሰዎች ናቸው ብዬ ነው የማምነው። ስለዚህ እነሱም ብሎ ጌታ ጸሎት የጸለያላቸው ማለትም የጸሎቱ ተጠቃሚዎች ምን አይነት ሰዎች ነበሩ የሚለውን ስናስብ የሚከተሉትን ነገሮች መመልከት ያስፈልጋል። አንደኛ ስቀለው ስቀለው ይሉ የነበሩ ናቸው ለጲላጦስ። ልክ መስቀል ላይ ከመሰቀሉ በፊት እንዲፈረድበት የጮሁ ሰዎች ናቸው። እንደ ሰላማዊ ሰልፍ አይነት ነገር ነው የነበረው እና ጲላጦስ ወጥቶ ይህንን ሰውዬ ምንም በደል አላገኘሁበትም እና ምን ላድርገው ሲላቸው፣ አይ እሱን ስቀለው እና አመፀኛውን ወንበዴ ባራባስን እሱን ፍታልን፣ ባራባስ ይሻለናል፣ ይህንን ሰው አንፈልገውም ያሉ ሰዎች ናቸው። ለእነዚህ ሰዎች እናንተ መስቀል ላይ ብትሆኑ ትጸልያላችሁ? ስቀለው ስቀለው ብለው ይጮሁ የነበሩትን መስቀሉ ስር የነበሩ ሰዎች የሰደቡት ሰዎች ናቸው። መስቀሉ ስር የነበሩ ሰዎች የመቱት ሰዎች ናቸው። መስቀሉ ስር የነበሩት ሰዎች እነሱን ብሎ ጌታ ኢየሱስ እየጸለየላቸው ያለው የናቁት የተፉበት ሁሉ ሰዎች ናቸው። እናንተ ብትሆኑ ምንድን ነው የምታደርጉት? እዛ መስቀል ላይ እነዚህን ሰዎች ምድር ተከፍታ ተዋጣቸው ብዙ ሰዎች እንደዛ ነው የሚሉት የሰዎች ጥላቻ በጣም አስገራሚ ነው ምንም ሳይደረጉ ሰዎች ሰዎችን የሚጠሉ ሰዎች አሉ አንዳንድ ነገር አድርገዋቸው ሰዎች ሰዎችን የሚጠሉ ሰዎች አሉ ግን እዚህ ጋር መደረግ የሚቻለውን ሁሉ በጌታ በኢየሱስ ክርስቶስ ላይ ያደረጉ ሰዎች ናቸው መስቀሉ ስር ያሉት እና ጌታ ኢየሱስ እነሱን ያላቸው የጠሉትን የተቃወሙትን ያዋረዱትን መስቀል ላይ እንዲሰቀል ድምጽ የሰጡትን ቮት ያደረጉትን እነሱን ነው ይቅር ጸሎቱ ያካተተው ስለዚህ በተለይ ጸሎቱ የቀረበው ለተጠቃሚዎቹ ነው ግን ተጠቃሚዎቹ ምንድናቸው የሚለውን ስታዩ ተጠቃሚዎቹ ኤግዛክትሊ የክርስቶስ ኢየሱስ ጠላቶች ናቸው ስለዚህ በዚህ ደረጃ ላይ ያለ እነሱ በማለት የጎዱት ሞቱን ለማየት ለሚናፍቁት መጸለዩ በጣም አስደናቂ ነው ለኛ አሁንም እንኳን ለኛ እኛ ምናምነው ጌታ ኢየሱስ ክርስቶስ የሰውን ስጋ ለብሶ በትንሳኤ ስጋ አሁን እግዚአብሔር ቀኝ ቁጭ ብሎ ለኛ እየማለደ እንደሆነ ነው ልክ አሁንም እነሱን እያለ ለኛ የሚጸልየውን ጸሎት ነው እዚህ ጋር የምንመለከተው ግን ተጠቃሚዎቹ ጠላቶቹ የተፉበት ስቀለው ያሉት አንተ በምድር ላይ በህይወት መኖርህን አናይም ያሉ ሰዎች ናቸው እና ይህንን ስናስብ እንዴት እንደወደደን እንዴት ይቅርታ ለኛ እንዳለው ልናስብ ያስፈልገናል ሶስተኛው ነጥቤ የጸሎቱ ዋና ጥያቄ ነው አሁን ቃሉን ስትመለከቱ እንደገና ሳነበው ተመልከቱ እንዴት አስደናቂ እንደሆነ አባት ሆይ አለና እነሱን ብሎ ተጠቃሚዎቹን ከተናገረ በኋላ ምንድን ነው ያለው ይቅር በላቸው የጸሎቱ ዋና ጥያቄ ይሄ ነው የጸሎቱ ጥያቄ ይቅር በላቸው ነው በመስቀል ስር የሚርመሰመሱት ቅድም እንዳልነው እጅግ በጣም ብዙ ነገር የሰሩ ሰዎች ናቸው ሰዎቹ ብዙዎች ናቸው አንድና ሁለት አይደሉም ምናልባት ቁጥሩን ለመቁጠር ካስፈለገ የአይሁድን ባህል እና የጊዜውን የነበረበትን ስቅለቱ የነበረበትን ጊዜ ማሰብ አስፈላጊ ነው ስቅለቱ የነበረበት ጊዜ አይሁዶች በጠቅላላ ከተለያየ የዓለም ክፍል የሚሰበሰቡበት ጊዜ ነው የፋሲካ በዓል ጊዜ ነው አመታዊ በዓል ጊዜ ነው ስለዚህ ያን ጊዜ ኢየሩሳሌም የተሰበሰቡ ሰዎች ናቸው ቁጥር የላቸውም አንዳንድ የታሪክ አጥኚዎች የጴንጤቆስጤ ቀን የሆነውንና በዚህ ቀን የሆነውን ነገር ሲናገሩ ምናልባት እስከ 2 ሚሊዮን ሰዎች ድረስ ይሰበሰቡ ነበር ይላሉ እንደው እሺ 2 ሚሊዮን የሚሆነውን እንተውና አሁን እዛ ጋር መስቀሉ ስር የተሰበሰቡት ምናልባት 30 40 80 100 ሺህ ሰዎች ቢሆኑ ከ2 ሚሊዮን ሰዎች መካከል በጣም ብዙ ቁጥር እነዚህ ሰዎች በሙሉ ቁጥር የላቸውም ነገር ግን ሁሉም በደለኞችና ኃጢአተኞች ናቸው አዎ ኢንተረስት ኖራቸው ሊያዩ የመጡ ናቸው አንዳንዶቹ ግን ብዙዎቹ ኃጢአተኞችና ጌታ ኢየሱስን እንዲሰቀል የፈለጉ ናቸው ይህንን ምናልባት ለማየት ከፈለጋችሁ ሐዋርያ ሥራ ምዕራፍ 2 ላይ ጴጥሮስ ወደ 2.5 ሚሊዮን የሚሆን ሰው ይሰበሰብ ነበር በተባለበት ጊዜ ጴጥሮስ የሰበከውን ስብከት በአንድ ቀን 3000 ሰዎች ባመኑበት ጊዜ የነበረውን ሁኔታ ስትመለከቱ ትደነቃላችሁ ምን ይላል ቁጥር 5 ላይ ከሰማይ በታች ከሚኖሩት ህዝቦች ሁሉ እግዚአብሔርን የሚፈሩ አይሁዶች በኢየሩሳሌም ተቀምጠው ነበር እና ድምጽ ከሰማይ በሰሙበት ጊዜ ሁሉም እዛ ጋር ተሰበሰቡ ይገረሙ ነበር እና ለመቶ ሺህ ምናምን የሚሆኑ ሰዎች ጴጥሮስ በሰበከበት ጊዜ 3000 የሚያክሉት ጌታ ኢየሱስን እንደ ግል አዳኛቸው ተቀብለው ወደ ቤተ ክርስቲያን ተጨምረው ነበር ግን አሁን እኔ የማስበው ጴጥሮስ ጋር ያለውን ሳይሆን መስቀሉ ስር የነበሩት ሰዎች የሁሉም ልብ ክፉ የነበሩ ሰዎች ናቸው የሁሉም ልብ ከእግዚአብሔር ጋር የተጣላና እንደ እግዚአብሔር ፈቃድ ያልሆነ ልብ የነበራቸው ሰዎች ናቸው የሁሉም ልብ እጅግ በጣም ክፉ ነበር ምናልባት ያንዳንዶች ልብ በዚህ ማስታወሻ ላይ እንዲህ ብያለሁ፣ በክፋት ውስጥ ደስተኛ የሚሆኑ ሰዎች አሉ። ክፋት ሰው ሲጎዳ ሰው ሲሰቃይ ደስ የሚላቸው ሰዎች አሉ። በዓለም ላይ ሰው መጥፎ ነገር ሲያጋጥሙ በልባቸው የሚስቁ ሰዎች አሉ። ልክ እንዲህ አይነት ሰዎች በመስቀሉ ዙሪያ እንደነበሩ ማሰብ ትችላላችሁ። ጌታ ኢየሱስን ለማስወገድ ቅድም ብየዋለሁ፣ ጮኸዋል፣ ስቀለው ስቀለው ብለዋል። አዎ በግልጽ እንደሚታየው እነዚህ ሰዎች ለጌታ ለኢየሱስ ጠላቶች ናቸው። ግን እነዚህ ሰዎች ብሎ የተናገረው ነገር በጣም የሚገርም ነው። አባት ሆይ አለና እነዚህ ሰዎች እነዚህን ምን በላቸው ነው ያለው? ይቅር በላቸው ነው ያለው። የጌታ ምሕረት አስገራሚ ነው። አሁንም ልቡ ልክ እንደዛው ነው። እኛንም ሲያየን ድካማችንን፣ ኃጢአታችንን፣ እንደ እግዚአብሔር ፈቃድ አለመሆናችንን ሲያይ የሚራራ የሚያዝን የሚሻለው ይቅርታ ማድረግ ብቻ ነው የሚል እንደሆነ ልታስቡና በዚህ ደግሞ ደስ ሊላችሁ ይገባል። እግዚአብሔር የተመሰገነ። ስለዚህ መጽሐፍ ቅዱሳችን ላይ እንደዚህ የሚል ነገር ተጽፎ ታያላችሁ። እዚህ ከዚህ ስላይድ ላይ ካለው ውጪ ዕብራውያን 12 ቁጥር 2 ቁጥር 3 እና ቁጥር 4 እንደዚህ ይላል የዕብራውያኑ ጸሐፊ፣ የእምነታችንንም ጀማሪና ፈጻሚውን ኢየሱስን ተመልክተን በፊታችንም ያለውን እሽቅድምድም በትዕግስት እንሩጥ። እሱ በፊቱ ተቀምጦ ስለነበረው ደስታ መስቀሉን ታገሰ፣ ነውሩን ንቆ በእግዚአብሔር ዙፋን ቀኝ ተቀመጠ። በነፍሳችሁ ደክማችሁ እንዳትዝሉ በኃጢአተኞች እንደዚህ ያለ መቃወም በራሱ ላይ ደርሶበት የጸናውን እሱን አስቡት ብሎ ዕብራውያን ምዕራፍ 12 ቁጥር 2 እስከ 4 ይናገራል። እዚህ ጋር አንዳንድ ነጥቦችን ለማሳሰብ ፈልጌ ነው የተናገርኩት። ምን ይላል መሰላችሁ? ቁጥር 2 ሁለተኛው አረፍተ ነገር ቁጥር 2 ላይ እሱ በፊቱ ተቀምጦ ስለነበረው ደስታ መስቀሉን ታገሰ። መስቀል ላይ ተሰቅሎ ጌታ ኢየሱስ ክርስቶስ እነሱን ይቅር በላቸው ብሎ ሲናገር መስቀል ላይ ተሰቅሎ የእነሱ ይቅርታ የእኛ ይቅርታ ሙሉ ለሙሉ እስከሚፈጸም ድረስ መስቀል ላይ ታግሶ ነፍሱን እንደሰጠ ነው የእግዚአብሔር ቃል የሚናገረው። ነውሩን ንቆ የመስቀል ሞት ገላትያ ምዕራፍ 3 ላይ ብትሄዱ የምን ሞት ነው ይላል? የእርግማን ሞት ነው። መስቀል ላይ የሚሰቀልና መስቀል ላይ የሚሞት በአይሁድ እምነትና በእግዚአብሔር ቃል መሰረት የእርግማን ሞት ነው። የእኛን እርግማን ጌታ ኢየሱስ መስቀል ላይ ተሸክሞ እርግማናችንን ከኛ ላይ ለመውሰድ ዋጋ ከፈለ። ግን ይሄ እዚህ ዕብራውያን ምዕራፍ 12 ማንበብ ያስፈለገኝ እሱ በፊቱ ተቀምጦ ስለነበረው ደስታ መስቀሉን ታገሰ የሚለው ነገር መስቀል ላይ ተሰቅሎ ወደፊት ያይ የነበረው ነገር የሚመጣውን ደስታ ነው። ማለት የብዙዎች የኃጢአት ይቅርታ አግኝተው በኃጢአት ይቅርታ ውስጥ ሆነው የእግዚአብሔር ሕዝቦች መሆናቸውን እየተመለከተ ነበር ጌታ ኢየሱስ። አሁን ይሄ ከብሉይ ኪዳን እውነት ጋርም በቀጥታ የተያዘ ነገር ነው። አሁን ትንቢተ ኢሳያስ ምዕራፍ 53ን ማንበብ ያስፈልጋል። ይህንም በደንብ ለመረዳት ትንቢተ ኢሳያስ ምዕራፍ 53 ስለ ጌታ ኢየሱስ ክርስቶስ ስቅለት እና የመስቀል ሞት በምድር ላይ ስለቀመሰው ግርፋት ሁሉ የሚያሳይ ነው። አሁን ላንብብላችሁ ቁጥር 7 ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይልና ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ይላል። ግን ቁጥር 11 ላይ ስትመጡ ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጌታ ኢየሱስ መስቀል ላይ ሞቶ ደክሟል፣ ተሰቃይቷል፣ መከራ ተቀብሏል። ግን መስቀል ላይ መሞቱን እንደ እርግማን ሞት እሱ አልቆጠረው፣ ደስ ይለዋል መስቀል ላይ በመሞቱ። ምክንያቱም የእኛ መዳንና ደህንነታችን ይቅር መባላችን ቀጥታ በመስቀል ላይ ከመሞቱ ጋር የተያያዘ ስለሆነ ነው። ክርስትና የመዝናናት እምነት አይደለም። ዋጋ የተከፈለበት እምነት ነው። እግዚአብሔር ይመስገን። ስለዚህ ጌታ ኢየሱስ መስቀሉ ላይ ሆኖ የተናገረው ነገር አባት ሆይ አለና እነሱን እዚህ ያሉትን ምን በላቸው? ይቅር በላቸው። ጥያቄው ማዕከሉ ጥያቄ ያለው እዚህ ጋር ነው። እየተነገረ ያለው ከመስቀል ላይ ነው። ይቅርታ የሚመጣውና የሚገኘው በእግዚአብሔር ፊት በመስቀሉ ስራ ብቻ ነው። ሰዎች ይቅር መባል ካለባቸው ይቅር መባል ያለባቸው በመስቀሉ ላይ ከተሰራው ስራ ነው። ስለዚህ ጌታ ኢየሱስ በእኔ በኩል ስለ እኔ መስቀል ላይ ተሰቅዬ ስለከፈልኩት ዋጋ ስለወሰድኩት እርግማን አንተ እግዚአብሔር አብ ሆይ ይቅር በላቸው ብሎ ሲናገር ነው። ይቅር በላቸው። ይቅርታ ያስፈልጋቸዋል። ጌታ ኢየሱስን የጠሉ ሰዎች ይቅር ካልተባሉ መስቀል ላይ በተሰቀለው ስራ እግዚአብሔር ሰዎችን ይቅር ካላለ ሰዎች ይጠፋሉ፣ ገሃነም ይገባሉ፣ ሲኦል ይገባሉ። ይቅር ካልተባሉ አሁን ባሉበት ህይወት ይቀጥላሉ፣ ለመጥፋትና ለማጥፋት ይሰማራሉ። አሁን በዓለማችን ላይ የምታዩት ነገር ነው። ጥፋት ሁል ጊዜ ሁሉም ቦታ ጥፋት 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 ነው ያለው። ይሄ ይቅርታ ያላገኙ ሰዎች ከእግዚአብሔር ይቅርታ ያላገኙ ሰዎች ውጤትና የህይወት እንቅስቃሴ ነው። ሰዎች ይቅር ካልተባሉ በራሳቸው ስራ ይጠፋሉ፣ በራሳቸው ምርጫ ይጠፋሉ። ሰዎች ይቅር ካልተባሉ ይቅርታ ከእግዚአብሔር ካልተቀበሉ እርስ በርስ ይጠፋፋሉ፣ ይበላላሉ። የእግዚአብሔር ምህረት አንዳንዶችን በመለወጡና አንዳንዶች እንዲለወጡ በማድረጉ ፈቃደኞች የሆኑ ምህረቱን ለመቀበል ምድር እንዳለች የመቀጠሏ ምክንያት ይቅር የተባሉ ሰዎች ስላሉ ብቻ ነው እንጂ ምድር ለደቂቃ ለሰከንድ መኖር የሌለባት ቦታ ናት። እና ይቅር በላቸው፣ ምህረት አድርግላቸው። እኔ የመጣሁት እነሱ ይቅር እንዲባሉ ለይቅርታ ዋጋ ልከፍል ነው። ዋጋ የከፈልኩትን ዋጋ ተቀበልልኝ እና ከዚህ የተነሳ እነሱም በእኔ በኩል እየፈሰሰ ባለው በደሜ በኩል ተመልከትልኝ ማለት ሁሉ ያለበት ጸሎት ነው። እግዚአብሔር ይመስገን። ጌታ ኢየሱስ መስቀል ላይ ተሰቅሎ የተናገራቸው ሰባት ቃሎች አሉ። ከሰባቱ የመጀመሪያው ጸሎት ላይ ያተኮረ ነው። አባት ሆይ፣ አድራሻው ለአብ ነው። እነሱን እነዚህ መስቀል ስር እያሉ እየተሳደቡ በጥላቻና በክፋት የተሞሉትን ምን አድርጋቸው? ይቅር በላቸው። ፍረድባቸው አይደለም፣ ምድር ተሰንጥቆ ይዋጣቸው አይደለም። ይቅር በላቸው፣ እዚህ መስቀል ላይ የከፈልኩትን ዋጋ ቁጠርልኝ እንደማለት ሁሉ ጭምር ነው። ጌታ ኢየሱስ የመጣበት ምክንያት፣ በመስቀል ላይ የተሰቀለበት ምክንያት ይሄ ነው። ይቅር በላቸው። የሚቀጥለው ነጥቤና የማጠቃለያ ነጥቤ የጸሎቱ ምክንያት ነው። አሁን እኔ መጽሐፍ ቅዱስን ሳጠና እያንዳንዱን የመጽሐፍ ቅዱስን ክፍል ቃሉን አቀማመጡን በደንብ ማየት እፈልጋለሁ እና ዝም ብሎ እንዳይሆን እና ምንም ቃል ደግሞ ዋጋ ሳይሰጠው እንዳያልፍ። ስለዚህ ቁጥሩን እንደገና ሳነብ ተመልከቱ። ከዚያም ኢየሱስ አባት ሆይ እነሱን ይቅር በላቸው አለና ምክንያቱ ምንድን ነው? የሚያደርጉትን አያውቁትምና። ስለዚህ የጸሎቱ ምክንያት የሚያደርጉትን አያውቁም። አሁን እዚህ መስቀል ስር እኮ እየተሳደቡ ነው ያሉት፣ እየዛቱ ነው ያሉት። አንዳንዶቹ እንዳውም በጣም የሚገርም እርግማን ሁሉ እየተራገሙ ነው ያሉት። በጣም ይገርማል። ካህናቱ እነዚህ የሃይማኖት ሰዎች ሁሉ ይራገሙ ነበር። ይሄ ክርስቶስ ነኝ ካለ፣ የእግዚአብሔር ልጅ ነኝ ካለ እና ለማዳን ነው የመጣሁት ካለ ብለው ሊባል የማይገባ ነገርን ሁሉ ይሉ ነበረ። እና እነዚህን ሁሉ የሚሉት አውቀው ነው? ሳያውቁ ነው? የሚያደርጉትን ሁሉ የሚያደርጉት አውቀው ነው? ሳያውቁ ነው? ስለዚህ ምክንያቱ ምንድን ነው? የሚያደርጉትን አያውቁትም። ይራገማሉ፣ ግን ለምን እንደሚራገሙ ወይም ማንን እንደሚራገሙ አያውቁ። ይጠላሉ፣ ለምን እንደሚጠሉ ማንንም እንደሚጠሉ አያውቁ። በጣም ይገርማል። አሁን እዚህ እኔ አገልግሎት ላይ ነው ያለሁት። ኢትዮጵያም እየተመላለስኩ አገለግላለሁ፣ እዚህም አገለግላለሁ፣ በሬዲዮም አገለግላለሁ። እዚህ ብዙ ጊዜ ሰዎች በቤተ ክርስቲያን እንኳን እና በአገልግሎት ውስጥ መንፈስ ቅዱስን ሳያውቁ መንፈስ ቅዱስን እንዳወቁ አድርገው ይናገራሉ። መንፈስ ቅዱስ መልእክት ሳይሰጣቸው እንደሰጣቸው አድርገው የሚናገሩ ሰዎች አሉ፣ ነቢያቶች አሉ። ጀስት ለማጭበርበር ብቻ የቆሙ አሉ። እነዚህ ሰዎች የሚያደርጉትን ያውቃሉ? አያውቁ። መስቀሉ ስር ከሃዲዎች አሉ፣ ምራቃቸውን የተፉበት አሉ፣ እግዚአብሔርን የሚጠሉ አሉ። እነዚህ ሁሉ የሚያደርጉትን ያውቃሉ? የሚያደርጉትን አያውቁ። የጌታ የኢየሱስ ክርስቶስ መልስ እነዚህ ሰዎች ሁሉ እኮ የሚያደርጉትን ነገር አያውቁ። እግዚአብሔር ይቅር በላቸው። አይምሯቸው ትክክለኛና እውነተኛ የሆነውን ነገር ትክክለኛና ትክክል ካልሆነው ነገር መካከል ትክክለኛ የሆነውን ትክክል ካልሆነው ነገር መካከል የመለየት አቅምም ችሎታም የላቸው። ታውረዋል። የሚያደርጉትን አያውቁትም። ከዚህ የተነሳ ነው ሐዋርያው ቅዱስ ጳውሎስ እዚህ የጻፍኩት ነገር አለ ሮሜ ምዕራፍ 7 ላይ በጣም የሚገርም ነገር ተናግሯል። በሰው በኃጢአት ውስጥ ሲሆን ማንኛውም ሰው የሚያልፍበትን ነገር ነው እየተናገረ ያለው እና ይሄ በጣም አስደናቂ የወንጌል መልእክት ነው ያለበት። ምን አለ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 7 ቁጥር 12 ላይ፣ ስለዚህም ሕጉ ቅዱስ ነው ትእዛዙም ቅዱስና ጻድቅም መልካምም ነው ብሎ የእግዚአብሔር ሕግ ቅዱስ ነው፣ ትእዛዙም ጽድቅ ያለበት ነው፣ ትእዛዙም መልካም ነው ብሎ ቁጥር 13 ታዲያ መልካም የነበረው ሕጉ ለእኔ ሞትን አደረገብኝን ብሎ ይጠይቅና አይደለም። ኃጢአት ግን እሱ ኃጢአት ሆኖ እንዲገለጥ መልካም በሆነው በዚያ በእኔ ሞትን ሠራ። ያም ኃጢአት በትእዛዝ እጅግ በጣም ኃጢአተኛ እንዲሆን ነው ብሎ ሕጉ መንፈሳዊ እንደሆነ እኛ እናውቃለን። እኔ ግን ከኃጢአት በታች የተሸጥሁ ሥጋዊ ነኝ ብሎ ቁጥር 15ን በሳነብ አዳምጡኝ። እኔ አለና ጳውሎስ የማደርገውን ያንን አላውቀውምና የምፈልገውንም ያንን አላደርገውምና ነገር ግን የምጠላውን ያንን አደርጋለሁና። ታያላችሁ ቁጥር 16 ላይ እንግዲህ እኔ የማልወደውን ያንን የማደርግ ከሆንኩ ሕጉ መልካም እንደሆነ ከእሱ ጋር እስማማለሁ ብሎ ተናገረ። ቁጥር 17 ስለዚህ ያንን የማደርገው አሁን እኔ አይደለሁም በእኔ ውስጥ የሚኖረው ኃጢአት ነው እንጂ። በእኔ ማለት በእኔ ሥጋ ውስጥ ምንም መልካም ነገር እንደማይኖር አውቃለሁ። ለመፍቀድ በእኔ ውስጥ አለና መልካም የሆነውን ያንን ለማድረግ ግን በእኔ ውስጥ የለም። ይሄ በጣም አስደናቂ ክፍል ነው። ማንም ሰው ራሱን ሊያይበት የሚችል የመጽሐፍ ቅዱስ የመንፈስ ቅዱስ መልእክት ነው ጳውሎስ የሚናገረው። ተመልከቱ፣ እኔን እዩኝ ብሎ አንድ ነገር አደርጋለሁ፣ የማልወደውን ነገር አደርጋለሁ። የማልወደውን ነገር የምወደውን ነገር ማድረግ ግን አልችልም። የምወደውን አላደርግም፣ የማልወደውን አደርጋለሁ። የማልወደውን ነገር አውቀዋለሁ፣ የምወደውንም ነገር አውቀዋለሁ። የምወደውን ነገር ማድረግ አልችልም፣ የማልወደውን ማድረግ ግን አቅሟል እችላለሁ። ይሄ ከምን የመጣ ነው ብሎ ነው የሚናገረው። ይሄ ከምን የመጣ ነው? ከኃጢአት የመጣ ነው። በእኔ ውስጥ ኃጢአት ስላደረ፣ በእኔ ውስጥ ኃጢአት እየኖረ ስለሆነ አሁን መንፈስ ቅዱስ አይደለም። በእኔ ውስጥ ኃጢአት ስላደረ ኃጢአት የምወደውን ነገር አታድርግ ይለኛል፣ የማልወደውን ነገር አድርግ ይለኛል። በእኔ ውስጥ አሁን የዓለም ሁሉ ችግር ይሄ ነው እዚህ መስቀሉ ስር ያሉ ሰዎች ችግርም ይሄ ነው። የሚያደርጉትን አውቁት። ይሳደባሉ። ማንን እንደሚሳደቡ በመስቀል ላይ የሞተው ለማን ነው? ለነሱ ነው። በመስቀል ላይ የተሰቀለው ማን ነው? ፍጹም አምላክ ፍጹም ሰው ነው። እግዚአብሔርን ትሰድባላችሁ? ተመልከቱ። የሚያደርጉትን ምን ያደርጉ አያውቁ። ጌታ ኢየሱስ ክርስቶስ ይቅርታ የጠየቀላቸው ሰዎች። እኔ አንድ ጥያቄ አለኝ፣ እዚህ ስላይዴ ላይ ተቀምጧል። እናንተስ የምታደርጉትን ታውቁታላችሁ ወይ? በመስቀል ላይ የተሰቀለው ጌታ ኢየሱስ ይቅርታ ለማምጣት ነው፣ ለእኛ ለኃጢአት ይቅርታ ለመስጠት ነው። ሰዎች ከእግዚአብሔር ጋር ተጣልተዋል። እኛ ሁላችንም ጌታ ኢየሱስን አምነን ከሆነ አውቃ የኃጢአት ይቅርታ አግኝተናል። ግን ከዛም በኋላ የኃጢአት ይቅርታ ካገኘም በኋላ ብዙ ጊዜ ጌታ ኢየሱስን አሳዝነናል፣ ራሳችንንም በድለናል። ጌታ ኢየሱስ ግን መስቀል ላይ የተሰቀለው ይቅርታ እንድናገኝ ነው። ምክንያቱም የምናደርገውን ስለማናውቅ የሚያደርጉትን አያውቁትምና። ከእግዚአብሔር ሊያስታርቃችሁ በሱ የዘላለምን ሕይወት እንድታገኙ ለማድረግ ነው ጌታ ኢየሱስ ክርስቶስ መስቀል ላይ የተሰቀለው። ይሄ የጌታ ጸሎት አስፈላጊያችን ነው። ለሌሎችም በምድር ላይ ለምናውቃቸው ሰዎች ሁሉ የሚያስፈልገው ይሄ የጌታ ጸሎት ነው። የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ይቅር በላቸው። አባት ሆይ እነዚህን ይቅር በላቸው። እነሱን ይቅር በላቸው። ለምን? የሚያደርጉትን አያውቁምና። ጌታ ኢየሱስ ክርስቶስ መስቀል ላይ የተናገረው የመጀመሪያው ነገር የመጣበትን ዓላማ፣ የመጣበትን ተልእኮ፣ ለእኔና ለእናንተ ያደረገውን ነገር ደግሞም አሁንም በእግዚአብሔር ቀኝ ተቀምጦ የሚያደርገውን ነገር የሚያሳይ ነው። ይህንን መረዳት በጣም አስፈላጊ ነው። ሰዎች ለምንድን ነው ወደ ጌታ የማይመጡት? የሚያደርጉትን ስለማያውቁ ነው። ስለዚህ ይሄ ለእኔና ለእናንተም ትልቅ የጸሎት ኃላፊነት የሚያሸክም እና በጸሎት እንድንተጋ በእውነት እንድንተጋ አመለካከታችን ሁሉ ሰዎች የሚያደርጉትን ያውቃሉ ከሚል ተነስቶ የሚያደርጉትን አያውቁም፣ በኃጢአት የታወሩ በኃጢአት ልባቸው ሕይወታቸው የደነደነ እና እግዚአብሔርን ባለማወቅ ባሉበት ሁኔታ ውስጥ ያሉ መሆናቸውን የሚያሳይ ስለሆነ እንድንጸልይ፣ እንድንተጋ፣ እንድናገለግል የሚያበረታታ ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። እግዚአብሔር አምላካችን እናመሰግናለን። አሁን የመጨረሻው መዝሙራችን ቁጥር 7 ሰላም አለኝ የሚለውን ዘምረን እንጨርሳለን። ዛሬ በጊዜ ነው የምንጨርሰው። ጌታ ይመስገን።